ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምሯል። ከአሜሪካ ድምፅ በዓለም ዙሪያ ጾታን መሠረት ያደረጉ ጥቃቶች ይገቱ ዘንድ ለማሳሰብ የወጥነው የ16 ቀናቱ ዘመቻ ከሰሞኑ ተጀምሯል። የተባበሩት መንግሥታት ድርጅት በየዓመቱ በሚያስተባብረው ዘመቻ ላይ እርባናን ያጤኑ ኢትዮጵያውያን ተቋማትና ግለሰቦችም በእነዚህ ቀናት በችግሩ ግዝፈትና መፍትሄ ላይ የሚያተኩሩ እንቅስቃሴዎቻቸውን ያጠናክራሉ። ከተወሰኑት ጋር ዛሬ ምሽት ቆይታ እናደርጋለን። በግል የደረሰባቸውን አሳዛኝ ጥቃት ለሌሎች መማሪያ እያዋሉ ግለሰቦችንም እንተዋውቃለን። አሁንም ድረስ ስለቀጠሉ የፍትህ ጥያቄዎች የሚያሰስ ዘገባ እናሰማችኋለን። ሀብታሙ ስዩም መሰናደውን እየመራው አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ በቅንብሩ አብራን ታመሻለች። ወደ ቀዳሚ መሰናደው እንሻገር። ለሁለት ሳምንታት የሚዘልቀው ጾታ ላይ መሠረት ያደረጉ ጥቃቶች ትኩረት እንዲያገኙ በዋነኝነት የሚያሳስበው ዘመቻ ውስጥ በተደጋጋሚና በንቃት ከተሳተፉ ወጣት ኢትዮጵያን የመብት ተሟጋቾች መካከል አንዷ ሀና ላሌ ናት። በሀገር በቀል ሲቪል ማህበረሰብ ድርጅት ውስጥ የጥብቅናና ግንኙነት ባለሙያ የሆነችው ሀና በሴቶች መብት ተሟጋችነትና የሕግ ባለሙያነቷ ይበልጡን ትታወቃለች። ኢትዮጵያ ውስጥ ቀን ተቀን የተበራከቱ ጥቃቱ ዙሪያ የማንቂያ ዘመቻዎችና መርሃ ግብሮችን ከሚያስተባብሩ ወጣቶች መካከልም አንዷ ናት። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ኢትዮጵያ ውስጥ በአሁኑ ጊዜ የሚታዩ ጾታን መሠረት ያደረጉ ጥቃቶችን መነሻው ታስረዳናለች።
ለእኔ የቅርብ ጊዜ ምክንያቶች ናቸው ብዬ አላስብም። በጣም ዲፕ ሩትድ የሆኑ ከድሮ ጀምሮ የነበሩ ሁኔታዎች ናቸው። አሁንም ላይ ላሉት የጥቃት ሁኔታዎች ምክንያቶች ብዬ የማስባቸው ለምሳሌ በባህል ለሴቶች የተሰጠው ቦታ፣ በሃይማኖት ለሴቶች የተሰጠው ቦታ፣ አኗኗራችን በኮሚኒቲ ደረጃ ሴት ልጅ ምን አይነት ቦታ ነው ያላት፣ ወንድ ልጅ ምን አይነት ቦታ ነው ያለው፣ መብትን ኤክሰርሳይዝ በማድረግ ሁኔታ ሴቶች የነበራቸው እድል አንድ ምክንያት ነው፣ ሩት ኮዝ ነው ብዬ አስባለሁ። በማህበረሰባችን ውስጥ ሴት ልጅ እንደዚህ እንደዚህ ማድረግ አለባት ወይም ይሄ ነው ኤክስፔክት የሚደረግበት ወንድ ልጅ ይሄ ነው ኤክስፔክት የሚደረግበት ተብሎ የተቀመጡት ነገሮች በጣም ሴቶችን ስለያዛቸው እንደዚህ አይነት ነገሮች ናቸው። አንዱ በሌላው ላይ የተደረበ የፖለቲካው የኢኮኖሚ ሁኔታው የኤዱኬሽን አለማግኘት አክሰሱ እና ሌሎች ነገሮች እየተጨመሩ አሁን ላይ ለምናያቸው ጥቃቶች ምክንያት ናቸው ብዬ የምለው ከድሮ ጀምሮ የመጣው በሩት ኮዝ ደረጃ የምናገኛቸው ነገሮች ናቸው ብዬ የማምነው።
ኢትዮጵያ በተለያዩ አካባቢዎች ጦርነቶችን አስተናግዳለች። የእነዚህ ግጭቶች መስፋፋት የሰላም እጦትስ ቀድሞ በነበረው ችግር ላይ የፈጠረው አዲስ ጫና የአባባሰው ጉዳይስ እንዴት ይገለጻል?
ያው አሁን ቅድም በጠቀስኳቸው ነገሮች ላይ ትልቅ ሌላ ጫና ሆኖ ደግሞ የመጣው ሀገራችን ላይ ያሉ ግጭት አለመስማማቶች ደግሞ በሴቶች መብት ላይ ብቻም ሳይሆን በህፃናት መብት ላይ፣ በአካል ጉዳተኞች መብት ላይ፣ በአረጋውያን ላይ በተለየ ሁኔታ የተለያዩ ጥቃቶች እንዲደርሱ ምክንያት ሆኗል። መደፈሮች፣ የግሩፕ ጋንግ ሬፕ ብለን የምንለው ተሰምቶ ታይተው የማይታወቁ የተለያዩ አይነት ጥቃቶች በሴቶች ላይ ሲፈጸሙ አይተናል። እና ግራቪቴት ተደርጎ ጥቃቶች መልካቸውን ለይተው ሴቶች ላይ እንዲፈጠሩ ትልቅ ተጠያቂነት ሊጠበቅበት የሚገባ ጉዳይ ሆኗል ማለት ነው።
አጠቃላይ በሀገር ላይ የሚፈጥረው ውጥንቅጥ ለቀጣዩ ትውልድን የሚተወው ትልቅ ችግር ግዙፍ እንደሆነ ይታወቃል። ተገበሩ የሚገቡ ስልቶች ምንድን ናቸው ብለሽ ትመክሪያለሽ?
ሰላም ይቀድማል ብዬ አስባለሁ። እንደ ሀገር ለሰላም መስራት አለብን ብዬ አስባለሁ። ሁሉም በሚጠበቅበት አቅምና በሚጠበቅበት ቦታ ማለት ነው። ከዛ በመቀጠል ግን ይሄ ህግን እየተረጎሙ ያሉ አካላቶች ከጾታዊ ጥቃት ጋር በተያያዘ የሚመጡ ኬዞችን እንደ ቀላል ነገር ባያዩዋቸውና ተገቢውን አይነት እርምጃዎች እንዲወሰዱ ከእነሱ የሚጠበቅባቸውን ሂደቶችን ቢያደርጉ ተገቢ ነውን ብዬ አምናለሁኝ። ምክንያቱም ጥቃት የተፈጸመባት አካል ፖሊስ ጋር ስትሄድ የሚሰጣት ምላሽ የህግ አካላቶች ጋር ስትሄድ የሚሰጣት ምላሽ ተገቢ ካልሆነ አጥቂውም የማናለብኝነት ስሜት ይሰማዋል። ተጠቂውም ምንም አይነት ነገር እኔ ላይ ቢደርስ ዞር ብሎ የሚያየኝም አካል የለም ተብሎ እንዲታሰብ እና ሌሎች ጥቃት አድራሽ አካላቶች እንዲፈጠሩ ያደርጋል እና መደረግ ያለበትን ሂደቶች ከህግ ማሻሻል ሊሆን ይችላል። ያሉትንም ህጎች በተገቢ መንገድ እንዲተረጎሙ እና ጥቃት እያደረሱ ያሉ አካላቶች በትክክለኛው መንገድ እርምጃ እንዲወሰድባቸው የማድረግ አለባቸው ብዬ አምናለሁኝ። ከዛ በተጨማሪ ግን የኮሚኒቲ ሊደርስ ወይም ደግሞ የማህበረሰብ ውስጥ ትልቅ ቦታ ያላቸው የማህበረሰብ ሊደሮች እና የሃይማኖት ሊደሮች በጣም ትልቅ ቦታም አላቸው ብዬ አስባለሁኝ። እንደዚህ አይነት ጥቃቶች በሚፈጸሙ ጊዜ አይሆንም ኖ የማለት ትልቅ ቦታ አላቸው እና ከማንም በላይ ደግሞ ተሰሚነትም አላቸው ብዬ አምናለሁ። በሚጠበቅባቸውም ደረጃ ይህንን ነገር እያሉት ነው ብዬም አላምንም እና እንደ ያው ኢትዮጵያ በብዙ ሃይማኖት ውስጥ ያለች ሀገር ናት። ስለዛ ሁሉም የሃይማኖት አባቶች የሃይማኖት እናቶች እንደዚህ አይነት ጥቃቶች ሲፈጸሙ ኖ የማለት ጥቃት አድራሾችን የማውገዝ እና ጥቃት የደረሰባቸውን ሰዎች ደግሞ ሰፖርት የማድረግ ከማውገዝ ይልቅ እነሱን ድጋሚ ለሌላ ጥቃት ከማጋለጥ ይልቅ ሰፖርት የማድረግን ኃላፊነት መውሰድ አለባቸው ብዬ አስባለሁ። ተመሳሳይ ነው ለማህበረሰብ ላይ ሊድ እያደረጉ ላሉትም አካላቶች ማለት ነው። ከዛ በተጨማሪ ደግሞ የሚዲያ አካላት ራሱ በምን አይነት መልኩ ነው ጥቃት የደረሰበትን ሰው እየዘገቡ ያሉት? ለሌላ ጥቃት አድራሽ ክፍት እንዲሆን ወይም ደግሞ ስልቱን እንዲማርበት በማድረግ ነው ወይስ ጥቃት የደረሰውን ሜሴጅ አስተላልፎ የሚመለከተው አካል ደግሞ ወስዶ እንዲሰራበት ነው እያስተላለፉ ያሉት የሚለውንም አይ ቲንክ መፈተሽ ያለበት ብዬ አምናለሁ። ከዛ በተጨማሪ ደግሞ እንደው ከጥቃት ወተንም በሚዲያው ላይ ሴት ልጅ እንዴት ነው እየተገለጸች ያለችው? በምን አይነት መልኩ ነው እየተገለጸች ያለችው? ሞር ለሌላ ጥቃት በሚያጋልጣት መልኩ ነው ወይ ሚዲያው ላይ ሴቶችን እያሳየን ያለ ነው የሚለውንም አንድ መፈተሽ አለበት እና ሁሉም መስራት አለበት ብዬ የማስበው ነው። ማህበረሰብ በአጠቃላይ ጥቃቶች ሲታዩ ሆ ብሎ መውጣት ያለበት እና ኖ ብሎ መቃወም ያለበት ነው እንጂ በጎጣ ተከፋፍለን፣ በዘር ተከፋፍለን፣ በእድሜ ተከፋፍለን ወይ ደግሞ የከተማ ልጅ ናት ወይ ገጠር ልጅ ናት እየተጠቃች ያለችው ወይ ህፃናት እየተጠቃች ያለችው ወይ ትልቅ ሴት ናት የሚለው ክፍፍል ሁሉም ሰው እኩል ጥቃትን ማውገዝ አለበት ብዬ አምናለሁኝ።
የተለያዩ የግል ተቋማት፣ የሲቪክ ማህበራት በዚህ ችግር ዙሪያ የራሳቸውን እንቅስቃሴዎች ሲያደርጉ ይታያል። ንቃተ ህሊናዎችን ለማስፋት ችግሩ ላይ የበለጠ ትኩረትን እንዲሰጠው ለማድረግ እንቅስቃሴ ሲያደርጉ፣ ዘመቻ ሲያስተባብሩ እናያለን። የእነዚህ ዘመቻዎች ስኬትና እስካሁን ድረስ የነበራቸውን ፋይዳ በግልሽ እንዴት ትገመግሚዋለሽ? ከአሁኑ የተሻለስ የሚታይና የብዙ ሰዎችን ህይወት የበለጠ የሚለውጥን ይሆን ዘንድ ምን ሊደረግ ይገባል ብለሽ ትመክሪያለሽ?
እስከዛሬ ድረስ ምንም ማይካድ እና ትልቅ ኮንትሪቢሽን ያላቸው አካላቶች አሉ። በተለይ ደግሞ በሴቶች መብት ዙሪያ ሲሰሩ የነበሩ፣ በግለሰብ ደረጃ ሲሰሩ የነበሩ፣ እንዲሁም በተቋማት ደረጃ ተዋቅረው ሲሰሩ የነበሩ በጣም ብዙ የሲቪል ማህበረሰብ ድርጅቶች አሁን ከለውጡ በኋላም የመጡ ከለውጡ በፊትም የነበሩ በጣም ብዙ ተቋማቶች አሉ እና ከህግ ማስቀየር ጀምሮ ፖሊሲ ከማስተካከል ጀምሮ እንዲሁም በሚፈጠሩ የጥቃት ሁኔታዎች ላይ ድምጻቸውን በማሰማት የተለያዩ ስራዎችን ሲሰሩ ነበር እና አሁንም እየሰሩ ነው እያምናለሁ። ነገር ግን አንዳንዴ እየተፈጠረ ያለው የጥቃት ሁኔታ ብዛት እና እየተሰራ ያለው ስራ ሳይመጣጠን ሲቀር እየሰሩ የማይመስለን አይነት ነገር አለ። ስራቸው ትንሽ የሚመስለን ነገር አለ እና በጣም ብዙ ሰዎች ላይ ነው የሚደርሱት። የጥቃቱን ግዝፈት ስናየው ግን በጣም የተለያየ አይነት ጥቃቶች መኖራቸው በተለያየ አይነት ቦታዎች በተለያየ አይነት መልኩ ጥቃቶችን ማየታችን ትንሽ ዲስከሬጅ የሚያስሆን አይነት ነገር ያለ ይመስላል። ግን እኔ ያው ያለውን የሰሩትን ስራ ሪኮግናይዝ በማድረግ ከዚህ በተሻለ መልኩ ልንሰራ የምንችልበት መንገድ ብዬ የማምነው አንደኛ በጣም ኮላቦሬሽን ያስፈልገናል። በተለይ ደግሞ በሴቶች መብት ላይ እየሰራን ያለን ተቋማቶች፣ ግለሰቦችም ዲስፓይት አወር ዲፍረንስ ወይም ደግሞ ልዩነታችንን አስቀምጠን በጋራ በሚያስማሙ ሁኔታዎች ላይ እኩል አንደርስታንዲንግ ፈጥረን መስራት ያስፈልገናል ብዬ አስባለሁኝ። ከአሁን ከምንሰራው በጣም ጠበቅ ባለ መልኩ፣ ምክንያቱም ያው በዛው ልክ ነው ጥቃቶቹን ጠበቅ እያሉ የመጡት እና በዛ አይነት መልኩ አንድ ላይ ተጋግዘን መስራት አለብን ብዬ አስባለሁ። እስከ ዛሬ ድረስ የሰሩ ያሉ የአድቮኬሲ ወይም ደግሞ ካምፔን የምንሰራባቸው ድምጻችንን የምናሰማባቸውን ሁኔታዎች መፈተሽም ያለብን ይመስለኛል። አሁን ደግሞ በምን አይነት መልኩ ብንሰራ የተለየ ለውጥ ማምጣት እንችላለን የሚለውን ቁጭ ብለን ምን ሰራልን፣ ምን አልሰራልንም፣ አሁን ደግሞ በሚቀጥለው ምን አይነት ነገሮችን አዲሽናል የሆኑ ሲስተሞችን ክሪኤቲቭ የሆኑ መልኮችን ይዘን ብንመጣ የተሻለ ስራ መስራት እንችላለን የሚለውን ቁጭ ብለን አስበን የጋራ አንደርስታንዲንግ ፈጥረን መንቀሳቀስ የሚኖርብን ይመስለኛል።
ከመብት ተሟጋቿ እንዲሁም ሕግ ባለሙያዋ ሀና ላሌ ጋር ያደረግነው ረዘም ያለ ቆይታ ቅጂ በዌብሳይታችን ላይ ስለሚጋራ አድማጮቻችን እንዲሁም ተመልካቾቻችን በዚያ እንድትከታተሉት እንጋብዛለን። ወደ ቀጣዩ ዝግጅት እንሻገር። በግል የደረሰባቸውን ጥቃት ለሌሎች ማስተማሪያ ይሆን ዘንድ ወደ አደባባይ ከወጡት መንፈሰ ጠንካራ ሴቶች መካከል አንዷ ፈትያ ረመዳን ናት። ነዋሪነቷ በዩናይትድ ስቴትስ ኖርዝ ካሮላይና ላይ ያደረገችው ፈትያ በቅርብ ዘመድ የተፈጸመባት ጥቃት እሷ ላይ ብቻ የቀረ ሳይሆን ወደ ወንድ ልጇም የተሻገረ ነበረ። ራይዝ አበባ ቢዩዝ ናው የተሰኘ ተቋም መስራች የሕፃናት መጽሐፍ ደራሲም የሆነችው ፈትያ ረመዳንን ኤደን ገረመው አነጋግራታለች። ወደዚያው እንሻገር።
እኔ ፈትያ ረመዳን አህመድ ነው የሚባለው። የተወለድኩት ድሬዳዋ፣ ያደግኩት ድሬዳዋ እና ጅቡቲ መሀል ነው። የመጣው ቤተሰብ በጣም ጥሩ ቤተሰብ ናቸው። እናቴና አባቴ ጡረታ የወጣው ከኮካኮላ ፋብሪካ እና ሲሚንቶ ፋብሪካ ሰርተዋል። እናቴም ኮቶኒ ሰርታለች፣ ነጋዴ ነበረች። እና ከጥሩ ቤተሰብ ነው የመጣሁት ወላሂ። እና ወንድምና እህቶች ነበሩኝ፣ ሁለት ወንድም አንድ እህት። አሜሪካ ነው የምኖረው። የሶስት እናት ልጆች ነኝ።
የጾታዊ ጥቃት ለተፈጸመባቸው ሰዎች ግንዛቤ ማስጨበጥ የሚችል ተቋም ነው የመሰረትሽው። ግን ይሄ የሆነው ደግሞ አንቺም ራስሽ በልጅነትሽ የተፈጸመብሽ ጾታዊ ጥቃት ስላለ ነው እና እስቲ ጥቂት ስለዛ ወቅት ንገሪኝ። ምን ነበር የተከሰተ?
በአምስት አመቴ ሆኜ ነው የተደፈርኩት። ያው ነው የደፈረኝ ሰው ዘመድ ሳይሆን የዘመድ ባል ነው። ቤተሰብ አያውቅም ነበረ። ልጅ ሆኜ ያቺ የኛ ዘመድ ስትወልድ እኛ ጋር ነው የምትወልደው እና ሁሌ በቃ ቤተሰቦቼ እሱ ጋር ይጠይቃል። ፈትያ መታ ቡና ታፍላልኝ አንዳንድ ነገር የለም። ስላመኑት ደግሞ የሚታመን ሰው ነው ራሱ። ያው አንድ ሰው ስትቀራረቢ እኮ አታውቂም፣ ማንነቱ አታውቂም። እና ያን ጊዜ ነው የጎዳኝ። ለአንድ ሳምንት ቤት ውስጥ ይዞኝ ነበር እና ቤት ስላመኑት ዘመድም ስለነበሩ እዛ ግቢ ውስጥ ማንም ሰው አላወቀም። ደግሞ ያደግኩበት አካባቢ በብዛት ሴቶች ያው ራሳቸው የሚያጠፉት አይቻሉ፣ በራሴ ራሳቸው የሚያቃጥሉት እና በቃ ድንግል ስላልሆነች ማለት ነው። በዛ ምክንያት እኔ አልተናገርኩም። የሆነ ሰዓት ላይ እያደግኩ ስመጣ ቀጠል አልቆመም። ያንን ሰውዬም ዘመዳችንም በቃ እናቴ ስራ ካጣች በኋላ እነሱ ትንሽ ገንዘብ ስላላቸው ሁሌ እዛ ሂጂ ነው የምትለኝ። እነሱ ጋር ተቀምጪ፣ ትምህርትሽ ትቀጥያለሽ፣ ምግብ አላቸው። በቃ የለም አንዳንዴ ቤተሰብ ላንቺ ጥሩ የሚፈልግ ነገር። እሱም ያውና መደፈሩም አላቆመም። ምስቱ የወለደችበት ሰዓት እኔ ነኝ በቃ የምስቱ ይሄ ሆንኩለት እና ወደ 9 ዓመቴ ሲሆን እና በዛ ምክንያት ነው ጅቡቲም ለመሄድ ያሰብኩት።
ምናልባት ጥቃት ፈጻሚሽ ማስፈራራቶች ወይ ሌሎች ነገሮች ያደረግ ነበር እንዳትናገር ያደረገሽ?
በቃ ማን ነው የሚያምነሽ? ለምን እንደ በጣም ፍጹም ሆኖ ነው የተገኘ እና ቁርአንም በቃ ያስተምረናል። ቁርአን ማትገምቺ ሰው የለም። እና እሱም የእሱ ቤተሰብ ከቤተሰቦቹ የመጡ በጣም የታወቁ ናቸው፣ ሀገራችን ድሬዳዋ ውስጥ ማለት ነው። በዛ ምክንያት ማን ነው የሚያምነች?
ይሄ ጥቃት ባንቺ ብቻም አላቆምም፣ ከጊዜ በኋላ ተመልሶ መጥቷል፣ በገዛ ልጅሽ ላይ ተከስቷል። ምን ነበር የሆነው?
አሁን ያውና በልጅነት ቶሎ ብዬ ስላደግኩ የለም ኑሮ ለማሸነፍ እናቴን ለማርዳት ብዙ ነገር ነው የምሞክረው። ቤት የሰው ቤት ጅቡቲም ሆኝ ስመለስም ጅቡቲ የቤት ሰው ሰርቻለሁ እና በመሀል ላይ ካሲኖ ነው መስራት የጀመርኩት። እዛ ነው የልጄ አባት የተዋወቅኩት። እርጉዝ ስሆን በቃ መውለድ አለብኝ ነው ያልኩት። ሀምዛ ተወለደ፣ እናቴና እህቴ ተቀበሉ። ጅቡቲ ስመለስ ያውና ልጄ ያደገው ያንን ሰውዬ እኔ የጎዳኝ ወንድ ይነካል ብዬ አልገመጥኩም። ልጅ ነው እኔ ሴት ስለሆንክ ምናልባት ነው አንዳንድ ነገር ይመስል ላይክ የማታስቢ ነገር የለም። እና እኔ አላሰብኩም ላይክ ልጄን ይነካል ብዬ በፍጹም።
እንዴት ነበር የሆነው? አንቺ የት ነበርሽ ልጅሽ ጥቃት በተፈጸመበት?
እኔ ጅቡቲ ነበርኩ። ልጄን መውሰድ አልፈለግኩም። ላይክ ኤንቫይሮንመንት ለልጄ ብዬ ከእናቴ ጋር ቢሆን የበለጠ እናቴ ፍቅር ነው የምትሰጠው። ከሌላ ሰው ጋር ጥዬ ከምሄድ ብዬ ነው ሰራተኛ። ግን ይቆጨኛል። ልጄ የፈለገ እናት ነው እንጂ ገንዘብ ወይም ይሄ አይደለም። እና በኋላ ላይ ነው እሱም የገባኝ። ገባሽ? አንድ ልጅ ስታመጪ ህይወት ላይ ልጅ ፍቅር ነው የሚፈልገው፣ ከምን የበለጠ የእናትና የአባት ፍቅር ነው የሚፈልገው። ከዛ በኋላ አሜሪካዊ አግብቼ ነው የመጣሁት። አሜሪካ ማለት ነው የመጣው በፊያንሴ ቪዛ ነው የመጣሁት። እና ስትዝን አገኘው ልጄ ለማምጣት ሞከርኩ፣ አመጣሁት። አምጥቼው
ስንት አመቱ ነበር?
14 አመቱ።
ወደዚህ ሀገር ሲመጣ 14 አመቱ ነው?
14 አመቱ። አሁን ቤት ከመጣን አሜሪካ ከመጣው በኋላ ቁርስ ልሰራ ኩሽና ስናወራ የበቃ ስንት አመት አልተገናኘ አላየኝማ 10 አመት እና ለማውራት ምናምን ስል ባባ ነው የሚጠራው። ባባ ማለት አባት ነው አይደል? ወላሂ ልሻለሁ እንደዚህ ብለ ንዴቴ እንደዚህ ብለህ ካሁን በኋላ ባባ ብለህ ያን ሰውዬ ብጠራ ነገርኩ ነው ያልኩት። አየኝና አንቺ ማረገሽ አለኝ። ያን ጊዜ መሬት ቢሰምጠኝ ወላሂ ልሻለው ደስታዬን አልችልም ነበረና፣ ወይም ያን ጊዜ ልጄን ይዤ ሆዴ ውስጥ ብመልሰው ደስታዬን አልችልም ነበረ። ግን ምን ማለትህ ነው? አንቺም መስማትም ፈለኩ መስማትም አልፈለኩም፣ ያንን ጉዳቱ ስለማቅ ማለት ነው። እኔም እኮ አለኝ አሁን ይታይሽ፣ ስለ ድፍር ነው ምንም አላወራንም፣ ግን አንቺም አረገሽ ማለቱ አንቺም ጎዳሽ። አዎ እዛ አቀፍኩት። ለነገረው የነገርኩት እንደዚህ አይደለም ልጅ ላይ የሚደረገው፣ ለምን እሱ እንደዛ መስሎት እንዳያርግ ሌላ ልጅ ላይ ነውና፣ ተቃቀፍ፣ አለቀስ። ያ
ተመልካቾቻችን እንግዲህ የልጇ ሀምዛ አነጋግሮናል። ከአሜሪካ ድምጽ ጋር ቆይታ አድርጎ ነበር። ስለ ጥቃቱ ሁኔታ ወይም ደግሞ በወቅቱ ስለነበረው ነገር በአጭሩ እንደዚህ ብሏል። እስቲ ሰምተን እንመለስ።
እድሜ ስንት እንደነበር አላስታውስም፣ ነገር ግን እሱ ሁልጊዜ ቤት ሰክሮ ይመጣ ነበር። ከዛ ሚስቱን ይደበድባታል። ከዛ በኋላ ሁሉም ቤቱን ለቀው ይወጣሉ። እሱ እኔን ይቆልፍብኝ ነበር። ለምን ሁሉም ቤት ጥለውኝ እንደሚሄዱ አላውቅም። አብዛኛውን ጊዜ እባክህ እባክህ እያልኩ ለምነው ነበር። እቤት ሲመጣ ይመስለኛል በመድኃኒት ያደነዘኝ ነበር። ምን እንደሆነ ባላውቅም፣ ነገር ግን ጾታዊ ጥቃቶችን በሚፈጽምብኝ ወቅት የሚሰማኝ የነበረው ስሜት በመድኃኒት እንደ መደንዘዝ ነበር።
ብዙዎች የሚጠይቁት ጥያቄ ነው፣ ከዛ በኋላ ምን ተከሰተ? ከህግ አኳያም ሊሆን ይችላል፣ ከስነ ልቦና ድጋፍም አኳያ ሊሆን ይችላል። የሄድሽበት መንገድ ምን ይመስላል?
ያ ያረግነው ያነ ቴራፒ ሄር እኔም ከእሱ ጋር ሄዳለው። ጨረሰ ቴራፒው።
አንቺሳ የዛን አይነት የስነ ልቦና ድጋፍ አግኝተሻል?
ያልሄድኩበት ያውና በኋላ ላይ ሳቅ ፍትያማ መዳን አለባት፣ ፍትያማን እንደሆነች ማወቅ አለባት። ስካችረስ ሄጃለው። ቴራፒስት በሳምንት ሁለት ሄዳለው ነበረ። በቃ ሊወጣልኝ በጣም እኔ ልንገርሽ፣ የኛ ሀገር ሰው ማለት አንፈልግም፣ ችግር አለብን ማለት አንፈልግም። እና እዛ መሄዴ እኔ ጠቀመኝ።
ተመልካቾቻችን እንግዲህ የስነ ልቦና ድጋፍ ሀምዛ ቢያገኝም አሁንም ድረስ ግን የስነ ልቦና ጠባሳ እንዳለበት አጋርቶናል። እሱን ሰምተን እንመለስ።
በብዙ መልኩ ተጽዕኖ እያሳደረብኝ ነው። አሁንም ድረስ ከብዙ ወንዶች መካከል መቀመጥ ደስ አይለኝም። ሌላው ደግሞ እኔ ሆንኩ አይመስለኝም። የሆነ የቆሸሽኩ አይነት ስሜት ይሰማኛል። ሁልጊዜ ስለ ሁኔታው አስባለሁ።
አሁን ግልጽ አውጥተሻል፣ ይፋ አውጥተሻል። እና የህግ እልባት እንዲያገኝ ያላደረግሽው ለምን ነበር?
አሁን በ2021 ላይ እኔና ልጄ ማለት ነው አንድ ቀን መጥቶ አለኝ፣ በቃ እናቴ ነፍሴን አላቃትም፣ በቃ መኖርም አልፈልግም ምናምን ስለኝ ተሰማኝ። እኔም ነበርኩ ያን ጊዜ እንደዛ ያሰብኩበት ጊዜ ስለነበረ ምንድን ነው ያልኩት፣ ሀምዛ የሆነ ነገር ማድረግ አለብን አልኩት። አሁን ዘመዶቼ ስነግራቸው አንዳንዶቹ ባለጌ ነሽ፣ ውሸት ነሽ፣ አንቺ ነሽ ከዱሮም ዱርዬ የነበርሽው የምጠፊው ምናምን ነው የተባልኩት።
ወደ ፖሊሶች ጉዳዩ?
አዎ። ከዛ ምን አሉ፣ ማስረጃ ያስፈልጋል። ድሬዳዋ ማለት ነው። ማስረጃ ከሌለ ምንም ማድረግ አንችልም። እኛም እዚህ ስለሆን
ተቋምሽ ራይዝ አባባ ቢዩዝ ነው ወይም ደግሞ ከጥቃት ከፍ ብለን እንውጣ ነጥረን እንውጣ የሚል ሀሳብ አለው እና እስቲ ምንድን ነው እየሰራሽ ለመስራት ያሰብሽው በዚህ በተቋም?
አሁን በዚህ የምሰራው ኢትዮጵያ ላይ ድሬዳዋ ላይ መስራት የምፈልገው በብዛት የሚጎዱት ህጻናቶች ናቸው እና ጎዳና ልጆች አሉ እና አሁን እዚህ የምሰራ እንደኔ የተጎዱት እንደኔ ወይም እስካሁን ገና ያልዳኑ የለም እና ሬይዝ አዌርነስ ለማድረግ ለማስተማር
ግንዛቤው
ምን ማድረግ እንዳለብን። እሺ አሁን ተጎድተናል፣ ምንድን ነው የኛ ፍቺ ነው? አሁን ሐሙስ ማታ እኔ ምግብ ሰርቼ ነው ወደ 5-10 ይመጣሉ። ሴፍ ፕሌስ በቃ የምናወራበት። ለምን አንድ ሰው እኮ አንቺን ብትጎጂ እኔ ቀላል ይሆንልሻል ለማውራት፣ ስናወራ ምንድን አለን። በዛ ላይ አገሬ ላይ ማድረግ የምፈልገው ማገዝ የምፈልገው ልጆች ለማስተማር ነው። ቤተሰብ ለምን ፍሪ ልጆች ቢጎዱ መናገር እንደሚችሉ እንዳይፈሩ፣ ትምህርት ቤት ውስጥ ማስተማር ግዴታ ነው። እዚህ ወረቀቱ ጨርሻለሁ። ወደዛ ያውና ፋንዴሽን፣ ጠንካራ ፋንዴሽን እዚህ ቢልድ አድርጌ እዛው ለመስጠት ነው ሀሳቤ። አይጎዳም አልልም። ለምን ብል ውሸት ነው። ሁሉ ቤት በብዛት የሚጎዱት ሬፕ የሚደረጉ ከቤተሰብ ነው። አሁን የአምስት ዓመት ልጅ የት ሄዳ ነው የምትደፈረው? ምን አርግታ ሴት ልጅ አንወታ ብትደፈር ማን ነው? ጎረቤት ነው? ከቤተሰብ ነው? ሁሉ ነገር የሚነሳ ከቤተሰብ ነው።
አንቺ ይሄንን ተቋም ስትመሰርች ብቻሽን አይደለም የምትሰረሽው፣ ልጅሽም አለ። ወንዶች ደግሞ ብዙ ጊዜ ተጠቅቻለሁ ብለው ሲናገሩ የተለየ ነው፣ የሀምዛ ለየት ያለ ነው። እና እንዴት ነው እንደዚ አይነት መግባባት ላይ ደረሳችሁት?
አንስቲ እውነተኛ መንገድ ለምን አንደኛ ልጄ ከኔ ጋር አነስት በቃ እንዴት ነው የቀረብኩት፣ በግልጽ እናወራ ነው ገባሽ? የተናገር ነው ሰው ምን ይለናል ሳይሆን ስንት ሰው ነው የምናተርፈው ነው። ግን ጸሎትና ጾሜ ነው ለዚህ ያደረሰኝ ማለት ነው። ሴት ልጅም ሴት ወንድ ልጅም ሴትም ትደፍራለች። ስለዚህ ከሁለቱም መጠበቅ የራሳችን ምርጫ ነው፣ እናትና አባት ብንሆን።
ፈቲያ ረመዳን ቪኦኤ ቢሮ መተሽ እዚህ ስቱዲያችን መተሽ ልምድሽን ያንችንም የልጅሽንም ሕይወት ስላጋራሽን እጅግ አብዝቼ አመሰግናለሁ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አድማጮቻችንና ተመልካቾቻችን በመቀጠል ወደ ትግራይ ክልል እናቀናለን። በዚያ በሴቶች ላይ የሚፈጸሙ ጥቃቶችና የግድያ ወንጀሎችን የሚመለከት ልዩ ችሎት እንዲቋቋም የተጎጂ ቤተሰቦች ጠይቀዋል። ሙልጌታ ጽባ ዝርዝሩን ይዟል።
በ2015 ዓ ም የካቲት ወር ላይ የዩኒቨርሲቲ ተማሪ ልጃቸው በተጠርጣሪ አፍቃሪዋ እንደተገደለች የሚናገሩት የመቀለ ከተማ ነዋሪ አቶ መብራቱ አበራ ልጃቸው ሜሮን መብራቱ ከተገደለች 1 ዓመት ከ8 ወር ቢያልፋትም እስካሁን ፍትህ እንዳላገኙ ይናገራሉ።
ተተዒና ረሳ ምርመራ ለየለ ንኣና ግን መርሚርና ናረሳ ምርመራ ገይርና ውሰድዋ ኢሉ ኣቂሩና የአስከሬን ምርመራ ሳይካሄድ ነው ልጄ እንድትቀበር ያደረጉት። ለእኛ መርምረናል ቅበሩ ብለው ነው የሰጡን። ኋላ ሲታይ ግን የአስከሬን ምርመራ የለም። ፖሊስ እኮ አስከሬን ሳያስመረምር እንዲቀበር አያደርግም፣ ግን እንደዛ ተደርጓል። በዘጠነኛው ወር ነው ከመቃብር ተቆፍሮ እንደገና ምርመራ የተደረገው። በዚህ ጉዳይ ፖሊስም ሆነ ሐኪሙ ተጠያቂዎች ናቸው።
አቶ መብራቱ በሴቶች ላይ የሚፈጸሙ ግድያና ሌሎች ጥቃቶች ከስርቆትና ሌሎች ወንጀሎች ወረፋ ይዞ በፍርድ ቤት መታየት አይገባውም ብለው ለዚህ ጉዳይ ልዩ ችሎት መንግስት ሊያዘጋጅ ይገባል ሲሉ ጠይቀዋል። ማህሌት ተክላይ በአድዋ ከተማ ባለፈው ዓመት መጋቢት ወር ላይ ታግታ ከተወሰደች በኋላ በሰኔ ወር ላይ ደግሞ በታገተችበት ቀን ተገድላ እንደተቀበረች በፖሊስ ምርመራ መረጋገጡ እህቷ ሚሊዮን ተክላይ ገልጻለች። አፋጣኝና ተመጣጣኝ ፍትህ ከተሰጠነው ጥቃቶች የሚቀንሱት ብላለች።
ወደ ትምህርት ቤት እየሄደች ሳለ በባጃጅ አፍነው ወስደው ለቤተሰብ ደውለው 3,000,000 ብር ማስለቀቂያ ስጡን ብለው በዕለቱ ጠይቀው ነበር። ሆኖም ከሶስት ወር በኋላ በተገኘ ምርመራ አፍነው በወሰዱባት ቀን እንደገደሏት ለፖሊስ ቃላቸውን ሰጥተዋል። ጉዳዩ በፍርድ ቤት እየታየ ነው። ከመሐሌት በኋላ የሊዲያና የሀበን ግድያን ሰምተናል። ቶሎ ፍትህ ቢሰጥ ኖሮ ከመሐሌት በኋላ የሰማነውን ግድያዎች አንሰማም ነበር። ወንጀሉን የፈጸሙ ሰዎች ግድያ የተፈጸመበት ቦታ ራሳቸው ወስደው አሳይተውናል። በእነዚህ ህጋዊ እርምጃ ቶሎ ቢወሰድ ሊዲያና ሀበን የጥቃቱ ሰለባ አይሆኑም ነበር። አሁንም አስተማሪ እርምጃ በመውሰድ በእኛ ይብቃ።
ሊዲያ ዓለም በውቅሮ ከተማ እሁድ ጥቅምት 3 ቀን 2017 ዓ.ም ተሞሽራ በሶስተኛው ቀኗ በተጠርጣሪ ሙሽራዋ በአሰቃቂ ሁኔታ እንደተገደለች ወላጅ አባቷ አቶ ዓለም ካሳይ ይገልጻሉ።
አብ ሓጎስ ውዒልና አብ ሰርዶ ሆቴል ዝበሃል
የሰርጓ ቀን በደስታ ነው የዋልነው። ሰርጉ ሰርዶ በሚባል ሆቴል ነበር የተካሄደው። ሁሉ ቤተሰብ በደስታ ነው ያሳለፈው። ግን በሶስተኛው ቀን ምሳ አብረን ከወንድሞቿ ጋር ልንበላ ተቀጣጥረን መንገድ ላይ እያለሁ መሞቷ ተነገረኝ። በተሞሸረችበት ተገደለች። ሊዲያ ከነሽሩባዋ ከነኮሏ ቀበርናት። የሊዲያ ነገር ምን ብለህ ይወራል?
በሊዲያ ግድያ የሚጠረጠረው ሙሽራዋ በሕግ ጥላ ስር ሆኖ ጉዳዩ እየተጣራ ነው ያሉት አቶ ዓለም በሴቶች ላይ የሚፈጸም ግድያ የሚቆመው አስተማሪ እርምጃ በወንጀለኞች ላይ ሲተገበር ነው ብለዋል።
ተመጣጣኝ ፍትሕ ከውርደሎ ወንበር
ተመጣጣኝ የሆነ ፍትህ ነው መሰጠት የሚገባው። 10 ዓመት 20 ዓመት ፍርድ እየተሰጠ ነው። ቀጥሎም ከሚመጣ ለውጥ ጋር እየተፈቱ በየጠላ ቤቱና መሸታ ቤቱ ገብተው ሲቀልዱብህ ወደ ሌላ አደጋ ነው የሚያጋልጠው። መንግስት ትኩረት ሊሰጠው ይገባል። መንግስት ተመጣጣኝ እርምጃ ካልሰጠ ሞት ቀጣይ ነው።
በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ባለፈው እሁድ ተዘጋጅቶ ነበር። በሴቶች የሚደርሰው ጥቃት የመከላከል ስራ የሚሰራ ይሆኖ የተባለ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዴ በክልሉ የሚታይ የሴቶች ጥቃት የሚቆመው ሁሉ ህብረተሰብ በጋራ ሲቃወም ነው ብላለች።
ቅትለት ነው፣ ምጽዋይ ነው፣ ጾታው አመጽ
ግድያ አለ፣ እገት አለ፣ እንዲሁም ጾታን መሰረት ያደረገ ጥቃት አለ። የሚፈጸሙ ግድያዎች አሰቃቂ የሚባሉ ናቸው። ሁላችንም በስጋት ነው ያለነው። የሚያስተማምን ጸጥታ የለም። እንደ ህዝብ ያለው ሁኔታ አስፈሪ ነው። ሀገራችን ስለሆነ ነው እዚህ ያለነው። እዚህ እስካለን ድረስ በሰላምና ዋስትናው በተጠበቀ ሁኔታ የመኖር መብት አለን። ስለዚህ መፈጸም የማይገባቸውን ስናይ የመጠየቅ ልምድ ሊኖረን ይገባል። በሴቶች ላይ የሚፈጸም ግድያ ይሁን ሌሎች በደሎች እንዲቆሙ እንደ ህዝብ መቃወም አለብን።
በተካሄደው የውይይት መድረክ ተገኝተው ለተነሱ ጥያቄዎች መልስ የሰጡ የትግራይ ክልል ፍትህ ቢሮ ምክትል ኃላፊ አቶ አዲሱ ገብረስላሴም
እንደ ትግራይ የገጠመን ችግር አለ። በወንጀል መከላከል የሚሰሩ ተቋማት የሰው ኃይል ጉዳት ደርሶባቸዋል። ለምሳሌ የፖሊስ ኮሚሽን እንደ አዲስ የተዋቀረ ነው። አዳዲስ ሰዎች ናቸው የምርመራና ማጣራት ስራ የሚሰሩት። የኮሚኒቲ ፖሊስ የሚባል አደረጃጀት አሁን የለም። በአሁኑ ጊዜ የስልክ መረጃ ለማግኘት እንኳን በፌዴራል በኩል ነው የሚጠየቀው። እነዚህ አሁን ለስራችን
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የሳምንት ሰው ይበለን።